Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥቅምት 21 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልኝ፣ እንደምን አምሽታችኋል አድማጮቻችን። የምናስተናግዳችሁ አዲሱ አበበና
ጤና ይስጥልኝ፣ እኔም ሶሎሞን አባተ ነን።
የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ በዋስ እንዲለቀቁ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ትናንት በሰጠው ትዕዛዝ ላይ ቅሊንጦ ማረሚያ ቤት ተጨማሪ ማብራሪያ በመጠየቁ እስረኛው ዛሬም ሳይለቀቁ ቀሩ። እስካሁን
ማረሚያ ቤት አንድን ሰው ከፍርድ ቤት ትዕዛዝ ውጭ አስሮ እንዲያቆይ የሚፈቅድለት ምንም ሕግ የለም። ቢዘገይ ዛሬ ጠዋት መፈታት ነበረባቸው፣ ግን እስካሁን ድረስ አልተፈቱም። እየተፈታ ያለው ምክንያትም እሱም ቢሆን ተቀባይነት የሌለን ነው።
የአቶ በቀለ ገርባ ጠበቃ አቶ አመሃ መኮንን ናቸው የሰማችኋቸው። ዘገባውን በአብይ ርዕስ ይዘናል። ለአርዕስተ ዜናው አዲሱ
የጋዜጠኞች መገደል ምስጢር ከሆነባቸው አገሮች አንደኛዋ ሶማሌ መሆኗ ተገለጠ። የኬንያ ምርጫ ውጤት አሳፋሪ ነው ይላሉ ተቃዋሚ ተወዳዳሪ የነበሩት ራይላ ኦዲንጋ። ሌሎችም ዜና አሉን።
አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የጋዜጠኞች መገደል ለተከታታይ ሶስት ዓመታት ምስጢር የሆነባት አገር ከመላው ዓለም ሶማሊያ በአንደኛነት ትፈረጃለች ሲል ለጋዜጠኞች ደህንነት የሚሟገተው ኮሚቴ ሲፒጄ አስታወቀ። ኮሚቴው ዛሬ ባወጣው ማክሰኞ ማለት ነው 10ኛ ዓመታዊ ግሎባል ኢምፒዩኒቲ ኢንዴክስ ማለትም የጋዜጠኞችን የጥቃት ኢላማ የሚያደርጉ ቡድኖችን በሚያሳየው ሰንጠረዥ ላይ እንዳመለከተው ባለፉት 10 ዓመታት የተራዘመ የእርስ በርስ ጦርነት በቀጠለባት ሶማሊያ ከ24 በላይ ጋዜጠኞች አሟሟት ምስጢራዊ ሆኖ ቆይቷል። ባለፈው ዓመት በሶስተኛነት የተፈረጀችው ሶሪያ በአሁኑ ዓመት ሁለተኛ መሆኗን ያመለከተው ሲፒጄ ጋዜጠኞች እየተገደሉ ገዳዮቻቸው በነጻ የሚለቀቁባት አገር ሆናለችም ብሏል። ሶሪያን ኢራቅ ሶስተኛ ነች። ኢራቅ ውስጥ ያሉ ጋዜጠኞች ከእስላማዊ ነውጠኞች፣ መንግሥት ከሚደግፋቸው ሚሊሻዎችና ከሌሎችም ቡድኖች ወከባና እንግልት ይደርስባቸዋል። በፖለቲካ ተቀናቃኞች መካከል እንደ አውሮፓ አቆጣጠር 2015 በነበረው ውዝግብ 5 ጋዜጠኞች የተገደሉባት ደቡብ ሱዳን በሰንጠረዡ 4ኛ ረድፍ ላይ ተቀምጣለች። የመንግሥት ባለሥልጣናትና ወንጀለኞች ጋዜጠኞችን እየገደሉ ያለምንም ቅጣት በነጻ የሚለቀቁባት ፊሊፒንስ 5ኛ። በዚሁ በሲፒጂ ሰንጠረዥ ውስጥ ዲሞክራሲን ያለ አግባብ የሚያራምዱና በጋዜጠኞች ላይ ወከባና ግድያ የሚፈጽሙ ብራዚል፣ ህንድ፣ ሜክሲኮና ሩሲያም ተካተዋል።
የኬንያ ተቃዋሚ ፓርቲ መሪ ራይላ ኦዲንጋ ኡሁሩ ኬንያታ አሸናፊ ከተባሉበት ፕሬዚደንታዊ ምርጫ ውጤት በኋላ ባሰሙት የመጀመሪያ ንግግራቸው ምርጫውን አሳፋሪ ሲሉ ጠሩት። ኦዲንጋ በቴሌቪዥን ባሰሙት ቃል ይህን ትርጉም የለሽ ያሉትን የምርጫ ውጤት ላለመቀበል ሕዝቡ የመንግሥቱን የኢኮኖሚ አቅም ሊጎዳ ከሚችል እምቢታ አንስቶ ማንኛውንም ሕጋዊ የሆነ ተቃውሞ እንደሚቀጥል አመልክተዋል። የምርጫ ውጤቱን በፍርድ ቤት የመሞገት ፍላጎት ይኑራቸው አይኑራቸው ግን ግልጽ አላደረጉም። ኦዲንጋ 8 ተወዳዳሪዎች የነበሩበትን ምርጫ ኡሁሩ ኬንያታ በ7.5 ሚሊዮን ድምፅ ወይም ከአጠቃላዩ ድምፅ 98% ማግኘታቸው መዘገቡ ተዘግቧል። በኬንያው ምርጫ ላይ ዘገባ ይኖረናል፣ ዝርዝር ያለ።
ኢትዮጵያ ውስጥ በ1960ዎቹ መጨረሻ ላይ በተካሄደው ቀይ ሽብር ውስጥ እጃቸው አለ የተባሉ ኢትዮጵያዊ ሆላንድ ውስጥ ተይዘው አንድ የሄግ ፍርድ ቤት ቀረቡ። ሮይተርስና የፈረንሳይ ዜና ወኪል ኤኤፍፒ ባሰራጯቸው ዘገባዎች መሠረት እሸቱ ዓለሙ የሚባሉት የ63 ዓመት ዕድሜ ተጠርጣሪ በወቅቱ የሀገሪቱ መሪ በኮሎኔል መንግሥቱ ኃይለማርያም ተሹመው ጎጃም ክፍለ ሀገር ውስጥ በነበሩ ጊዜ በ1970 ዓ.ም 75 ወጣት እስረኞች እንዲገደሉ ትዕዛዝ ሰጥተዋል የሚል ክስ ተመስርቶባቸዋል። ሆላንድ ውስጥ ጥገኝነት ጠይቀው ላለፉት 27 ዓመታት እዚያው የሚኖሩት አቶ እሸቱ ዓለሙ በተጨማሪም ከ200 የሚበልጡ ሰዎች ላይ ጅምላ እስራትና ማሳደድ በማካሄድ እንዲሁም ኢሰብአዊ አያያዝ በመፈጸም ተከሰዋል። አቶ እሸቱ የእምነት ክህደት ቃላቸውን በችሎቱ ፊት በሰጡበት ወቅት የተከሰሱባቸውን አድራጎቶች እንዳልፈጸሙ አስተባብለዋል። አቶ ሸቱ በቀይ ሽብር ወቅት ፈጽመዋቸዋል ለተባሉ ጥፋቶች ጉዳዩን በሌሉበት ያየው የኢትዮጵያ ፍርድ ቤት የሞት ፍርድ አስተላልፎባቸው እንደነበረ የዜና አውታሮች ዘገባዎች ጠቁመዋል። ኔዘርላንድስ የሞት ቅጣት የማትፈጽም ሀገር በመሆኗ የኢትዮጵያውን ፍርድ ቤት ውሳኔ ተግባራዊ ለማድረግ ስለማትችል ጉዳዩን በአዲስ ሁኔታ ለማየት መወሰኑን የሆላንድ አቃቢያን ሕግ አመልክተዋል። ክሱ በአቶ እሸቱ ዓለሙ ላይ የተመሠረተው በኔዘርላንድስ ብሔራዊ ፖሊስ ዓለም አቀፍ ወንጀል ምርመራ ቡድን ባካሄደው ምርመራ ላይ ተመስርቶ መሆኑም ታውቋል። አቶ እሸቱ ዓለሙ እንደ አውሮፓ አቆጣጠር ከ2015 ዓመተ ምህረት አንስቶ በፖሊስ ቁጥጥር ስር የሚገኙ ሲሆን ፍርድ ቤቱ የተጎጂዎችንና ከኢትዮጵያ ውጪ የሚኖሩ ምስክሮችን እማኝነትም እንደሚሰማ ተገልጧል። ጉዳዩ የሚታየው ሄግ ላይ ቢሆንም ክሱ የተመሰረተውም የሚዳኘውም በዓለም አቀፉ ችሎት ሳይሆን በአካባቢያዊ ፍርድ ቤት እንደሆነም ታውቋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በመቶ ሺዎች የሚቆጠሩ እንግሊዝኛ ተናጋሪ ካሜሩናውያን ወደ ናይጄሪያ በስደት ሊጎርፉ ይችላሉ በሚል ጥርጣሬ ተለዋጭ እቅድ እያዘጋጀ መሆኑን የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR አስታወቀ። ከፈረንሳይኛ ተናጋሪዎቹ አብዛሃ ካሜሩናውያን ጋር እንግሊዝኛ ተናጋሪዎቹ በገቡበት መካረር ምክንያት ሀገሪቱ ውስጥ ያለመረጋጋት ሁኔታ እያሻቀበ መሆኑ ታውቋል። ሊሳ ሽላይን ከጄኔቫ የዩኤንኤችሲአር ጠቅላይ ጽህፈት ቤት ዘግባለች። ጽዮን ግርማ ታቀርበዋለች።
UNHCR is working with the Nigerian authorities readying assistance for at least up to 40. UNHCR is working with the Nigerian authorities readying assistance.
ክቡራትና ክቡራን አድማጮች ለተፈጠረው የድምጽ መለዋወጥ ይቅርታ እንጠይቃለን። ዘገባው ተጠናቆ እንደደረሰን መልሰን እናቀርባለን።
ወደ ሌላው ዜና እናልፋለን። አፍጋኒስታን ዋና ከተማ ካቡል ውስጥ በሚገኙ የዲፕሎማቲክ መኖሪያ አካባቢዎች የደረሰ የአጥፍቶ ጠፊ ፍንዳታ 8 ሰዎችን ገድለው ሌሎች አያሌ ማቁሰሉን የጤና ጥበቃ ሚኒስቴር ባለሥልጣናት አስታውቀዋል። ለጥቃቱ ራሱን እስላማዊ መንግሥት ብሎ የሚጠራው ቡድን ኃላፊነቱን ወስዷል። ከዚህ ቀደም አጥፍቶ ጠፊ እዚያ ዋና ከተማዋ ካቡል አቅራቢያ በሚገኝ ወታደራዊ ጦር ሰፈር ላይ ባደረሰው ጥቃት 15 ካዴቶች ሞተው ሌሎች በርካታ እንደቆሰሉ አይዘነጋም። ለዚያ መኪና ላይ ተጠምዶ ለደረሰ የቦምብ ፍንዳታ ታሊባን ነበር ኃላፊነት የወሰደው። በተመሳሳይ ሳምንት ሌላ የአጥፍቶ ጠፊ ጥቃት በአንድ የሻይቶች መስጂድ ላይ ደርሶ 50 ምዕመናን መሞታቸውም ይታወሳል። እስላማዊ መንግሥት ኃላፊነቱን እንደወሰደም በወቅቱ ተገልጧል።
ወደ ካሜሩኑ ዜና እንመለስ። የተከበራችሁ አድማጮች፣ በእንግሊዝኛ ተናጋሪዎቹ ካሜሩናውያን ዘንድ የተነሳውን ተቃውሞ ለመበተን በተወሰዱ እርምጃዎች ምክንያት 5000 የሚሆኑ ሰዎች ወደ ደቡብ ምስራቅ ናይጄሪያ ተሰደዋል። ይህ ቁጥር ግን በከፍተኛ ፍጥነትና ብዛት ሊጨምር እንደሚችል የተናገሩት የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ቃል አቀባይ ባባር ባሎች እያሻቀበ ያለውን ስደት ለማስተናገድ በሚቻል ሁኔታ ድርጅታቸው እየተዘጋጀ መሆኑን አመልክተዋል።
UNHCR is working with the Nigerian authorities readying assistance for at least up to
ከካሜሩን ሊሰደዱ የሚችሉ 40,000 ሰዎችን ማስተናገድ የሚችል ድጋፍ ከናይጄሪያ ባለስልጣናት ጋር ተባብረን እያዘጋጀን ነው። በእርግጥ ይህ ግምት አነስተኛ ሳይሆን እንደማይቀር ባልደረቦቼ እየተናገሩ ነው። ወደ ናይጄሪያ የሚጎርፈው ሰው ከዚህም የበዛ ሊሆን ይችላል።
ህዳጣኑ እንግሊዝኛ ተናጋሪ ካሜሩናውያን በአብዛሃው ፈረንሳይኛ ተናጋሪ ባለሥልጣናት ይደርስብናል የሚሉትን መገፋት በመቃወም ከአንድ ዓመት በፊት አደባባይ እየወጡ መሰለፍ ከጀመሩ ወዲህ ሁከት የበዛባቸውና ሕይወት የጠፋባቸው ግጭቶች ሲስተዋሉ ቆይተዋል። ሁኔታው ከዕለት ወደ ዕለት እየተበላሸና እየተባባሰ መምጣቱና በያዝነው ወር መጀመሪያና በመስከረም መጨረሻ አካባቢ በሁለት እንግሊዝኛ ተናጋሪ ክልሎች ውስጥ ወታደሮች ጥይት ተኩሰው ቢያንስ 8 ሰው መግደላቸው ተዘግቧል። ወደ ደቡብ ምስራቅ ናይጄሪያ የተሰደዱ 2000 ካሜሩናውያንን የናይጄሪያ ባለሥልጣናት መመዝገባቸውን ባሎች ተናግረው ምግብና ሌላም ድጋፍ ለማግኘት ሌሎች 3000 ለመመዝገብ እየጠበቁ መሆናቸውን ገልጸዋል።
በመጨረሻም አውስትራሊያ ውስጥ በሚገኝ አንድ የስደተኞች ማቆያ እስር ቤት ውስጥ የሰፈሩ ከ600 በላይ ጥገኝነት ጠያቂዎች የአካባቢው ነዋሪዎች ያስነሱብናል ወይም ያደርሱብናል የሚሉትን አመጽ በመፍራት ከካምፕ ውስጥ አንወጣም ማለታቸው ተገለጠ። ምንም እንኳ ባለስልጣናት የውሃና ኤሌክትሪክ አገልግሎት እንደሚቋረጥ ቢናገሩ ምስረኞቹ ግን በፓሲፊክ ደሴቷ ፓፑዋ ኒው ጊኒ ከምትገኘው ከማኖስ ደሴት ላለመልቀቅ የወሰኑ መሆናቸው ታውቋል። አድማጮች ለሰዓት ያለን ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ 15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ጥቅምት 21 2010 ዓ ም ምሽት ፕሮግራም ነው።
የኢትዮጵያ የምርጫ ስርዓት አሁን ካለው የአብላጫ ድምፅ አሰራር ይልቅ ከተመጣጣኝ ውክልና ጋር የቀየጠ ቢሆን መራጮች የሚሰጡት ድምፅ የበለጠ ዋጋ ሊኖረው እንደሚችል የተቃዋሚ መሪዎች ተናግረዋል።
የምርጫ ስርዓቱን መቀየር በራሱ አንድ ታሪካዊ ነው። እስካሁን ድረስ ኢህአዴግ ሲጠቀምበት የቆየው አብላጫ የምርጫ ስርዓት ተጠቃሚ ሲያደርግ የነበረው አንዱን አካል ብቻ ስለነበረ ስርዓቱን በራሱ መለወጥ ችግሩን ነቅሶ አውጥቶ አንድ ታሪካዊ ለህዝብም ጠቃሚ ስራ ነው ብለን እናምናለን።
ከመንግስት ጋር እየተደራደሩ ካሉት 11 የፖለቲካ ፓርቲ መሪዎች የመኢአድ ምክትል ሊቀመንበር አቶ ሙሉጌታ አበበን ነው የሰማችሁት። በዝግጅታችን ሁለተኛ አጋማሽ ዘገባ ይኖረናል።
አሁን የዕለቱ አብይ ርዕስ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት የመጽሔቱ ክፍል ነው የምንሸጋግረው። የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ በዋስ እንዲለቀቁ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ትናንት በሰጠው ትዕዛዝ ላይ ቅሊንጦ ማረሚያ ቤት ተጨማሪ ማብራሪያ በመጠየቁ እስረኛው ዛሬም ሳይለቀቁ ቀርተዋል። ችሎቱ አቶ በቀለ በ30 ሺህ ብር ዋስ እንዲለቀቁ መወሰኑ ተዘግቧል። ማረሚያ ቤት ከፍርድ ቤት ትዕዛዝ ውጪ አንድም ሰው እንዲያስር ሕግ አይፈቅድለትም ሲሉ የአቶ በቀለ ገርባ ጠበቃ ቅሬታቸውን ገልጠዋል። መለስካቸው አመሃ።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ትናንት ባስተላለፈው ውሳኔ አቶ በቀለ ገርባ የ30 ሺህ ብር ዋስትና አስይዘው እንዲፈቱ የሰጠው ትዕዛዝ ይህ ዘገባ እስከተጠናቀቀበት እስከ ዛሬ ሁለት ምሽት ድረስ ተግባራዊ አልተደረገም። ምክንያቱ ደግሞ የቅሊንጦ ማረሚያ ቤት አስተዳደር አቶ በቀለ ገርባ እንዲፈቱ ጠቅላይ ፍርድ ቤቱ ትዕዛዝ የሰጠበት የመዝገብ ቁጥርና እርሳቸው ክስ ሲመሰረትባቸው የተከፈተው መዝገብ ቁጥር የተለያየ በመሆኑ ለዚህ ልዩነት ማረሚያ ቤቱ ማብራሪያ በመጠየቁ እንደሆነ ጉዳዩን ሲከታተሉ ከነበሩ የቅርብ ዘመዶቻቸውና የኦፌኮ አመራር አባላት ለቪኦኤ ተናግረዋል። በተለይ የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ትናንት የፍች ትዕዛዙ ከተሰጠበት ጊዜ በኋላ የተከናወነውን በዝርዝር ተናግረዋል።
ትላንት ጠቅላይ ፍርድ ቤቱ በወሰነው መሰረትና በተሰጠው ትዕዛዝ መሰረት ማረሚያ ቤቱ አቶ በቀለን ይለቃል ብለን ዋራንቲ ይዘን ማረሚያ ቤቱ ቅሊንጦ ሄደን ነበር። የሆነ ሆኖ ከሰዓት በኋላ ስለሆነ በነገ ዕለት ይፈታልና ነገ ጠዋት ኑ ተብለን ዛሬ ጠዋት ሲኬድ ጉዳዩ ሌላ ሆኖ ተገኘ። ጠቅላይ ፍርድ ቤት ለማረሚያ ቤቱ የተጻፈው ደብዳቤ ሪፌር የሚያደርገው በቀሌ ቀደም ብሎ የተያዘበትን የሽብር መዝገብ ሳይሆን አሁን በይግባኝ ሄዶ ውሳኔ የሰጠበትን ፋይል ሪፌር አድርጎ ስለጻፈ የቀድሞ ፋይል ቁጥር ካልተጻፈ በስተቀር እሱን አንለቀውም። ስለዚህ ይሄንን በዚህ ማብራሪያ እንጠይቅበታለን እና እንደገና ወደ ጠቅላይ ፍርድ ቤት ሄዱ ተብሎ እንደገና ተመልሰን ወደ ጠቅላይ ፍርድ ቤት ሄድን። ዳኛው ችሎት ላይ ስለነበሩ እስከ እኩለ ቀን ድረስ ተጠብቆ ችሎቱን እንዳበቁ እንደገና ጉዳዩ ቀርቦ ዳኛው ሲያስረዱ አቶ በቀለ ቀደም ሲል ከተከሰሱበት የሽብር ወንጀል አሁን ወደ ተራ ወንጀል ስለሆነ የተከሰሱበት ዋስ የማስከለክል ስለሆነ ይሄኛውን ነው ቁጥር ሪፌር ያደረግነው እና አሁን በይግባኝ የመጣው የዛው ፋይል ወይም የተከሰሰበት መጀመሪያ ፋይል አካል ስለሆነ ፋይላችሁ ውስጥ ስለሚገኝ ሄዳችሁ በዚሁ አይነት ትዕዛዙን ፈጽሙ ብሎ የደብዳቤውን ይዞ ለመጣው ወታደር ትዕዛዝ ሰጠ።
ይሁንና የማረሚያ ቤቱ ተወካይ ከፍርድ ቤቱ እንደወጣ ይህንን የፍርድ ቤት ትዕዛዝ ላስፈጽም አልችልም እንዳላቸው አቶ ሙላቱ ይናገራሉ። አክለውም በቀለ በታሰረበት መዝገብ ይፈታ ብሎ ፍርድ ቤት ካልጻፈ አሁንም ሌላ ማብራሪያ እንዲሰጠ በደብዳቤ እንጠይቃለን እና ቅሊንጦ ድረስ መጣችሁ ደብዳቤውን ውሰዱ ተብለው የአቶ በቀለ ገርባ ልጅ ወይዘሪት ቦንቱ በቀለና ሌሎች ሰዎች ወደ ቅሊንጦ ሄደው እንደነበረ አቶ ሙላቱ ያብራራሉ።
ጠቅላይ ፍርድ ቤቱ ይህን ውሳኔ ከሰጠ በኋላ የአቶ በቀሌ ልጅ ቦንቱ ደብዳቤውን እንደገና ከማረሚያ ቤት የሚዘጋጀውን ለመቀበል ሄዳ እስካሁን ድረስ እዛ እየተጠባበቀች ነው። መብራት ካልመጣ ጉዳዩ ደብዳቤም አይጻፍም በዚሁ አይነት ማደሩ ነው። ስለዚህ አቶ በቀሌ የመፈታቱ ጉዳይ በዛሬው ዕለት አጠራጣሪ ሆኗል። በዚህ በቢሮክራሲ ምክንያት ችግራችንም የዚሁ አይነት ነጸብራቅ እንደሆነ ነው የሚገልጸው። በጣም ነው የምናዝነው። ኢትዮጵያ ሕዝብም የዚህን ሰውዬ መፈታትን በደስታ ነበር ሲጠባበቅ የነበረው። በዛሬው የመሆኑ ጉዳይ ጥያቄ ምልክት ሆነዋል።
የአቶ በቀለ ገርባ ጠበቃ አቶ አምሃ መኮንንም ጉዳዩን በቅርበት ሲከታተሉ ቆይተዋል። በእርሳቸው አመለካከት አቶ በቀለ መፈታት የነበረባቸው ትናንት ነው። በተለያዩ አስተዳደራዊ ስራዎች ምክንያት እንኳን ቢቆዩ ዛሬ ጠዋት መፈታት ነበረባቸው ይላሉ።
ያልተፈቱበት ምክንያት እኔ አሁን ያለኝ መረጃ እንዲፈቱ ትእዛዝ የሰጠው ጠቅላይ ፍርድ ቤት በመዝገብ ቁጥር 14/67/41 ነው። ይሄ መዝገብ ቁጥር ደግሞ አቶ በቀለኛ ጋር ታስሮ ካለበት መዝገብ ጋር ማለትም በከፍተኛው ፍርድ ቤት ክስ ቀርቦበት ከነበረው መዝገብ ጋር ቁጥር ጋር የሚመሳሰል አይደለም። ስለዚህ አሁን በዋስ እንዲለቀቅ የተባለበት ጉዳይ በፌዴራል ከፍተኛ ፍርድ ቤት ቀርቦበት ካለው ክስ ጋር ግንኙነት ያለው መሆን አለመሆኑን አላወቅንም የሚል ነው የተባለው እና ይህንንም እንዲያረጋግጥለት ማረሚያ ቤቱ ለፌዴራል ከፍተኛ ፍርድ ቤት ደብዳቤ ጽፏል ነው ዛሬ ከሰዓት የሚባለው።
አቶ አማ ደጋግመን እኛም እንደምናየው እንደሰማነው ከዚህ በፊትም እንዳጋጠመን እንደዚህ ያሉ ውሳኔዎች በፍርድ ቤት ሲሰጡ ማረሚያ ቤቱ በተደጋጋሚ እነዚህን ትእዛዞች ያለመቀበል ዝንባሌ ያሳያል። ይሄ ከሕግ አንጻር ትክክል ነው ወይ? የፍርድ ቤት ትእዛዝ መከበር የለበትም?
ማረሚያ ቤቶች አካባቢ በሁሉም ማረሚያ ቤቶች በሚባል ደረጃ የፍርድ ቤትን ትእዛዝ ላለማክበር የማንገራገር ነገር ይታያል። ከማንገራገርም አልፎ ምናልባት ለማስታወስ ያህል በዚሁ በእነ አቶ በቀለ መዝገብ ጉዳይ በፌዴራል ከፍተኛ ፍርድ ቤት የማረሚያ ቤት ኃላፊዎች በችሎት የሚገኙም ሆነ በጽህፈት ቤት ያሉ ኃላፊዎች ተከሳሾች ጉዳያቸው እስከ ከሰዓት ድረስ የሚቀጥል ሆነው በመገኘቱ ቤተሰብ ያመጣላቸው ምግብ እንዲበሉ ፍርድ ቤት አዞ የፍርድ ቤትን ትእዛዝ አንቀበልም ብለው ታሳሪዎቹ እንዳይበሉ ከልክለው በዚህ ምክንያት በተለይ የቅሊንጦ ማረሚያ ቤት ኃላፊና በችሎት የተገኙት ሰራተኛ ጭምር ጥፋተኛ ተብለው የተክሳስ ቅጣት የተወሰደባቸውን ሁሉ እናስታውሳለን እና ይሄ እንደተባለው በተለያየ አጋጣሚ የፍርድ ቤትን ትእዛዝ ለመቀበል የማንገራገር ነገር ይታያል። አሁን በቅርብ ጊዜ እያየን ያየ ነው ደግሞ እንደውም ተከሳሾች የተያዙ ሰዎች የዋስ መብትም ተፈቅዶላቸው ይሁን በነጻ ሲሰናበቱ ወዲያውኑ ትእዛዙን ያለመፈጸም ፍላጎት እያየን ነው። ለዚህም ሌላው ምሳሌ መሆን የሚችለው የተመስገን ደሳለኝ ጉዳይ ነው። እንዲፈታ ወይም እስሩን ከጨረሰ ከሁለት ከሶስት ቀን በኋላ ነው የተፈታው፣ በእሁድ ቀን የተፈታው። አሁንም የአቶ በቀለን ጉዳይ ስናይ እንዳልኩት ትላንትናውኑ ሊለቀቁ ይገባ ነበረ፣ ይቻልም ነበረ። ተገቢው ቅንነትና ትጋት ማድረግ ከተቻለ መጣራት የሚገባውን ነገር ትላንቱኑ ማጣራት የነበረ ይፈቱ ተብሏል። ከዚህ በኋላ ታስረው የሚቆዩበት ምክንያት በማን ስልጣን ነው የሚሆነው? ማረሚያ ቤት አንድን ሰው ከፍርድ ቤት ትእዛዝ ውጭ አስሮ እንዲያቆይ የሚፈቅድለት ምንም ሕግ የለም። ቢዘገይ ዛሬ ጠዋት መፈታት ነበረባቸው፣ ግን እስካሁን ድረስ አልተፈቱም። እየተፈታ ያለው ምክንያትም እሱም ቢሆን ተቀባይነት የሌለን ነው። ምክንያቱም አቶ በቀለ ላለፈው አንድ አመት ከስድስት ወር በቅሊንጦ ማረፊያ ቤት ነበሩ። በዚህ ጊዜ ውስጥ ሁሉ ማረፊያ ቤቱ በአንድ ጉዳይ ነው ፍርድ ቤት ሲያመላልሳቸው የነበረው። በየቀጠሮ ጉዳይ ጊዜም በፍርድ ቤት ውስጥ የማረሚያ ቤት ወካይ የተገኘ ቀጠሮውን ይይዛል፣ የታዘዘ ትእዛዝን ሁሉ ይይዛል። ስለዚህ ይሄ ተከሰውበት የነበረ የሽብር ወንጀል አንቀጹ ተቀይሮ ወደ መደበኛው የወንጀል ህግ ሲቀየር ብይን በሰጠበት ዕለትም የማረሚያ ቤት ተወካይ ነበረ፣ ይኖራል፣ መረጃው አለው። በዋስትና ጉዳይም የነበረውን ክርክር አያውቅም ማለት አይቻልም። ማረሚያ ቤቱ ያውቃሉ። እያንዳንዱ መረጃ እንዳልኩት የየዕለቱን ውሎ እየመዘገበ የሚሄድ የማረሚያ ቤት ተወካይ አላቸው። ስለዚህ ዛሬ ተነስቶ አሁን ዋስትና የተፈቀደለት ጉዳይ በከፍተኛው ፍርድ ቤት የተከሰሰበት ጉዳይ መሆኑ የተረጋገጠልኝ የሚለው ነገር ትክክል አይደለም፣ ተገቢ አይደለም። እሳቸው ያለ ፍርድ ቤት ትእዛዝ እንግዲህ ትላንትና ዛሬ ሙሉ ቀን ያለ ፍርድ ቤት ትእዛዝ ታስረው ነው ያሉት። ቤተሰብ አንዴ ከቅሊንጦ 6 ኪሎ ጠቅላይ ፍርድ ቤት፣ ከስድስት ኪሎ ከፍተኛ ፍርድ ቤት እየተመላለሱ እየተጉላሉ ነው። ይሄ ሁሉ ሁኔታ በጣም ተቀባይነት የሌለው ነው። ምናልባት እኔ በእኔ በኩል የምለው መንግስት የህዝብን ቅሬታ ለመፍታት እርምጃዎች ወስዳለሁ እየተባለ ነው። መወሰድ ካለበት እርምጃ አንዱ እርምጃ በማረሚያ ቤት በኩል ያለ አሰራር መፈተሽ እና መታየት ያለበት ነው ብዬ መወስደው።
በጣም አመሰግናለሁ አቶ አማ ስለ ትብብሮ።
አመሰግናለሁ።
መለስካቸውን አመሰግናለሁኝ ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በአማራ ክልል በተለያዩ አካባቢዎች አመፅ በማስነሳት በማስተባበርና በመምራት ተጠርጥረው ከተከሰሱት መካከል ንግሥት ይርጋ በማረሚያ ቤት የሚደርሱ የሰብአዊ መብት ጥሰቶችን ለፍርድ ቤት አቤት በማለቷ በማረሚያ ቤቱ ኃላፊዎች ማስጠንቀቂያ እንደተሰጣት ለችሎት ገልጣለች። እርሷን ጨምሮ ሌሎች አምስት ተከሳሾችን የያዘው መዝገብ ለሶስተኛ ጊዜ ለብይን መቀጠሩንም ጠበቃው ገልጠዋል። ጽዮን ግርማ የችሎቱን ውሎ በተመለከተ የተከሳሾቹን ጠበቃ አቶ ሄኖክ አክሊሉን አነጋግራለች።
የ24 ዓመቷን ንግሥት ይርጋን ጨምሮ ስድስት ተከሳሾች ያሉበት መዝገብ የተከፈተው በአማራ ክልል በጎንደር ከተማ የተቃውሞ እንቅስቃሴ ከተካሄደ በኋላ ነው። የንግሥትና የሌሎች ተከሳሾች ጠበቃ አቶ ሄኖክ አክሊሉ የዛሬው የፍርድ ቤት ቀጠሮ ለብይን ነበር ብለዋል።
ዛሬ ፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ወደ ሰባት የሚጠጉ መዝገቦች ነበሩት። ከዛ ውስጥ አንደኛው የእነ ንግሥት ይርጋ ስድስት ተከሳሾች ያሉበት መዝገብ ነው። የንግሥት መዝገብ ተቀጥሮ የነበረው ፍርድ ቤቱ አቃቤ ሕግ ያቀረበውን ማስረጃ መርምሮ ተከሳሾቹ ሊከላከሉ ይገባል ወይስ በነጻ ሊለቀቁ ይገባል የሚለውን ብይን ለመስጠት ነበረ። በዛ መሰረት ተከሳሾቹ ከማረሚያ ቤት ቀርበው ነበረ። ፍርድ ቤቱ ግን መዝገቡ ሊሰራ እንዳልቻለና በሶስተኛ ጊዜ መርምሮ ተከታዩን ብይን ለመስጠት በሚል መዝገቡ ተቀጥሯል።
ከዚህ በተጨማሪም ንግሥት ይርጋ ከዚህ ቀደም ለፍርድ ቤቱ በማዕከላዊ ቆይተዋ የሰብአዊ መብቷን ሊጋፋ በሚችል ሁኔታ ምርመራ እንደተካሄደባት በችሎት ፊት ተናግራ ነበር። በማረሚያ ቤት ቆይተዋ ስማቸው ከተመዘገበው ውጪ ቤተሰብ ሊጠይቃት እንዳልቻለ ገልጻ አቤቱታ አቅርባ ነበር። ፍርድ ቤቱም በዚህ ላይ ውሳኔ ሰጥቶበት ነበር። በዛሬው ችሎት ይህ የፍርድ ቤት ውሳኔ አልተፈጸመልኝም ስትል በድጋሚ አቤት ብላለች ብለዋል ጠበቃ ሄኖክ።
ከዚህ ጋር በተገናኘ ተከሳሿ ቀደም ሲል ፍርድ ቤቱ ቤተሰብና ሌሎች የቅርብ ዘመዶቿ እንዲጠይቋት በሰጠው ትዕዛዝ መሰረት ያልተፈጸመላት ስለሆነ ፍርድ ቤቱ በዚህ ላይ ማረሚያ ቤቱን እንዲጠይቅላት ጥያቄዎች አቅርበን ነበረ። ማረሚያ ቤቱ ግን ምላሽም አልሰጠም። ስለዚህ ፍርድ ቤቱ በቀጣይ ቀጠሮ ማረሚያ ቤት ኃላፊ ቀርቦ ለምን ይህ እንዳልተፈጸመ በፍርድ ቤቱ ትዕዛዝ መሰረት እንዲያስረዱ በሚል ለህዳር 1/2010 ዓ.ም ቀጠሮ ሰጥቶበታል። ከዛ በተረፈ ሌሎች መዝገቦች ነበሩ። በአብዛኛው ለብይን እየተቀጠሩ ነበሩ፣ አልተሰሩም። በአንድ መዝገብ ምስክር ተሰምቶበታል።
አያይዛም መጠሪያ ስሟን በተመለከተ ንግሥት ይርጋ በመባል ፋንታ ንግሥቲ ይርጋ ተብያለሁ ብላለች።
በፍርድ ቤቱ መጀመሪያ ፍርድ ቤቱ ንግሥቲ የሚል ነበር ስሟን የጠራት እና ትክክለኛ ስሜ ንግሥት ነው፣ ከዚህ በፊትም እንዲስተካከል ተደርጓል በሚል ቅሬታ አቅርባለ ፍርድ ቤቱ። ፍርድ ቤቱ ቀደም ሲል የነበረው መዝገብ ላይ አገላቱ ንግሥቲ ተብሎ የታረመበት እና ቃ እንዲያስተካከል መሆኑ ስላየ እዛ መሰረት እንዲስተካከል ተደርጓል።
ሌላው አቤቱታ ደግሞ ከዚህ ቀደም በማረሚያ ቤት የሚደርስባትን የመብት ጥሰት በተመለከተ
ከዛ በተረፈ ቅሬታ በማቅረቤ በማረሚያ ቤቱ ከፍተኛ ተጽዕኖ እየተደረሰብኝ ነው፣ እየተጠራ ማስጠንቀቂያ እየተሰጠ ሄደው ይህንን አቤት ላይም ፍርድ ቤቱ ይስማኝ ብላ ገልጻለች። ፍርድ ቤቱ እስቲ ማረሚያ ቤቱ የሚል ምላሽ ከሰማን በኋላ ትእዛዝ እንሰጥበታለን በሚል ቅሬታዋን እንደዚህ አይነት አልባብ አስተናግዷታል።
አቶ ሄኖክ አክሊሉ በዛሬው ዕለት ሌሎች ተጨማሪ መዝገቦችን ወክለው ቀርበው እንደነበር አያይዘው ገልጸውልናል።
በእሷ መዝገብ ላይ ያሉት ከአማራ ክልል የተለያዩ ዞኖችና ወረዳዎች የመጡ ናቸው። በሌሎች መዝገቦች ግን ከኦሮሚያ ለምሳሌ ሌላ የቀረብኩባቸው ሶስት መዝገቦች ነበሩ። ሁለቱ ኦሮሚያ ክልል የተፈጸሙ ጉዳዮች ናቸው። ተከሳሾች የቀረቡበት ለብይ ነበር። አንደኛው ይሁን ፍርድ ቤት አነበበው፣ ሌላውን ፍርድ ቤት እንዳልሰራ ገልጾ ቀጥሮ ሰጥተናል። አንድ ማሙዬ የሚባል ነበረ። እሱ ምስክር ያደረ ምስክር ነበር። እዚህ አዲስ አበባ ላይ ባለፈው አመት 2008 ዓ.ም መስቀል አደባባይ ተጠርቶ በነበረ ሰልፍ ላይ ቪዲዮ ቀርጸሃል በሚል ክስ የቀረበበት ነው። አቃቤ ሕግ ሁለት ምስክሮች አቅርቦ አስደምጦ ነበረና ከኦሮሚያ አካባቢ ከተለያዩ የሀገሪቱ አካባቢ የመጡ ተከሳሾች ቀርበው ነበር።
በዛሬው ችሎት ላይ የተገኙ ሌሎች የአይን እማኞች ለአሜሪካ ድምጽ እንደተናገሩት ፍርድ ቤቱ ነሐሴ 12 2009 ዓ.ም በዋለው ችሎት የቃሊቲ ማረሚያ ቤት ኃላፊዎች የፍርድ ቤት ትዕዛዝ ያለማክበራቸው ምክንያት ቀርበው እንዲያስረዱ በሰጠው ትዕዛዝ መሰረት ዛሬ መቅረብ ቢኖርባቸውም ሳይቀርቡ ቀርተዋል ብለዋል። ንግስትን ጨምሮ በነ ንግስት ይርጋ መዝገብ የተከሰሱት አለምነህ ዋሴ፣ ቴድሮስ ተላይ፣ አወቀ አባተ፣ በላይነህ አለምነህና ያሬድ ግርማ ናቸው። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አመሰግናለሁኝ ጽዮን ለዘገባው። ወደ ተከታዩ ዘገባ እናልፋለን። በቅርቡ በቡኖ በደሌ ዞን በተከሰተው ግጭት የተፈናቀሉና ጉዳት የደረሰባቸውን ለመጎብኘት እንዲሁም ድጋፍ ለማድረግ ያደረጉት ጥረት በአስተዳደሩ ክልከላ እንደተደናቀፈባቸው የመላ ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ አስታውቀዋል። የቡኖ በደሌ ዞን አስተዳዳሪ በበኩላቸው የፓርቲዎቹ መሪዎች በቅድሚያ ሳያሳውቁንና ከክልሉም ደብዳቤ ሳይይዙ ነው የመጡት ብለዋል። እስክንድር ፍሬው ተጨማሪ አለው።
የተቃዋሚዎቹ የመኢአድና የሰማያዊ ፓርቲ አመራሮች በቅርቡ ግጭት ወደ ተከሰተበት ቡኖ በደሌ ዞን የተጓዙት ከትናንት በስቲያ እሁድ ነው። ጉዞ ያደረጉት የተፈናቀሉና ጉዳት የደረሰባቸውን ወገኖች ለመጎብኘት እንደዚሁም የሚያደርጉትን ድጋፍ ለመወሰን እንደነበር አመራሮቹ ተናግረዋል። ከቡኖ በደሌ እየተመለሱ እንዳለ በስልክ ያነጋገርኳቸው የመኢአድ ዋና ጸሐፊና የህዝብ ግንኙነት ኃላፊ አቶ አዳነ ጥላሁን የጉዟቸው ዓላማ አለመሳካቱን ያብራሩት።
ያው ከአባሮቻችንም ከህዝቡም የደረሱም በጣም በርካታ ጥቆማዎች አሉ። በጉዳት ደረጃ በሰሞኑ በተፈጠረው ግጭት እና በዛ መሰረት ቦታው ላይ ተገኝተን አጥንተን ያው ውጭ ከሚገኙ አገር ወዳድ ኢትዮጵያውያን ጋር ተነጋግረን ያው ለህዝቡ የሚያስፈልገውን ቢያንስ አንድ ቀበሌ አካባቢ እንኳ የማቋቋም ስራ መኢአድና ሰማያዊ በጋራ ለመስራት አስበን ነበር የተንቀሳቀስ ነው።
ምን ምን ይዛችሁ ሄዳችሁ?
ከዛ ገንዘብ ይልኩልን፣ እኛ ደግሞ ህዝቡን ሄደን አነጋግረን የሚያስፈልጋቸው ምን እንደሆነ ካየን በኋላ ቤት በመስራት ከሆነ ወይ ቤቱን የመስራት እንዲያውም ከዞኑ አስተዳደር እና ከሚመለከተው ጋር በመሆን የልብስ እርዳታ ከሆነ ልብስ የመሳሰለውን አጥንተን ወደ ህዝቡ ለመግባት ነበረ። ያ ሁሉም አልተሳካብንም። ያው ወደ ህዝቡ ከኔ ጥቅት አድርገን መግባት አልቻልንም፣ ተከልክለናል። የዞኑ አስተዳደርም ያው ህጋዊ ፈቃድ ይዞን ስለነበረ ትናንትና 2:30 ገባን። 7:30 እንድትመጡ አለን። 7:30 ሄድን እስከ 6:30 ድረስ ጭራሽ ከቢሮ ጠፍቶ እዛዋን። በኋላ ያው 10:30 መጣ። ከመጣ በኋላ ያው ከክልል ጠይቄ እነግራቸዋለሁ አለም። እንደውም አሁን ጭራሽ ይባል ሊነግረን አይደለም። እኔ ወደ ወረዳ ብዬ ሄጃለሁኝ። ኮሚኒኬሽን አናግሩ አለም። ኮሚኒኬሽን አናገር አልተፈቀደላችሁም አለም። ስለዚህ አሁን ያ ሌላ አማራጭ ስለሌለን ወደ አዲስ አበባ ለመመለስ በመንገድ ላይ ነው ያለ ነው።
አቶ አዳነ፣ እዚህ ላይ መግባት አልተፈቀደልንም ስትሉ ህዝቡ ወደሚኖርበት መኖሪያ ሰፈር ነው? ወደ የተፈናቀሉ ሰዎች ወዳሉበት ቦታ ነው? ወዴት ነው?
የተፈናቀሉ ሰዎች ወዳሉበት ቦታ ሄደን 5 ቀበሌ ነው የተፈናቀለው ህዝብ። እዛ ሄደን ቢያንስ 3 እና 4 ቀበሌዎችን ከእነሱ ሰዎች ጋር ሄደን አይተን ምን አይነት እርዳታ ያስፈልጋል ብለን በዛ እርዳታ የምንሰጥበትን ሁኔታ ለማመቻቸት ነበር። በአጠቃላይ የህብረተሰቡ ትልቁ ፍላጎት ምን እንደሆነ እዛው የተጎዱት ቦታ ላይ ሄደን ካየ በኋላ እርዳታውን ፈንድ ለማድረግ ነበር የፈለግ ነው። እንዲሁም እኛ እነሱንም ጋብዘናቸዋል። እኛ በተናጠል ሳይሆን የምንሰጠው ከእናንተን በኮሚቴ ደረጃ አብረን በአገር ጉዳይ እንስራ ብለን ነበር የለመናቸው። ፈቃደኛ አይደሉም።
ከመንቀሳቀሳችሁ በፊት አቶ አዳነ፣ ከአዲስ አበባ ወደ ቡኖ በደሌ ከመሄዳችሁ በፊት ማለት ነው፣ በስልክ ወይ በደብዳቤ ያደረጋችሁት ግንኙነት ነበር? ከዞኑ ጋር ሊሆን ይችላል፣ ከኦሮሚያ ክልላዊ መንግስት ጋር ሊሆን ይችላል።
ይህን አላደረግንም። ባለፈውም እኛ ወደ ሀረር ስንንቀሳቀስ በቀጥታ ህጋዊ የሆነ የፓርቲያችንን ደብዳቤ ይዘን ሄድን። ከዛ አነጋገርን። በእርዳታ ደረጃ ላይ ግብረ ኃይል የሚያቋቋም ነው። እኛ አሁን በዛ መልክ ነው እዚህም የመጣ ነው። እንደመጣም እንደውም ወደ ህዝቡ ለመግባት ነበር የፈለግ ነው። አልቻልንም። ያው ፌደራል መከላከያ ምናምን ስላለ አሁን ስለዚህ ህጋዊ ደብዳቤ ይዘን ስለነበር በቀጥታ ትናንትና ጠዋት ህጋዊ ደብዳቤያችን ይዘን ወደ ዞኑ አስተዳዳሪ ቢሮ ነው የገባ ነው። ስብሰባ ላይ 7:30 ይሆናል። 7:30 ያው ልቅድም እንደነገርኩ 5:30 ሲያሰብ ቆይቶ ያው ፈቃደኛ አይደሉም። በዚህ መልክ ነው እንጂ መጀመሪያ አልነገርናቸው። መንገድም አይጠበቅብንም። እንደ ኢትዮጵያ እነሳት ወደ ያለው
ህጋዊ ደብዳቤ ሲሉ ምን አይነት ደብዳቤ ማለት ነው?
በአቶ አዳነ የቡድን መሪነት ይሄ የተንቀሳ የተንቀሳቀሰ ስለሆነ ትብብር አድርጉ የሚል ከፓርቲያችን ከሰማያዊ ፓርቲም ከኛም እንደውም ቀዳዳ እንዳይከፈት በሚል በሁለቱ ፓርቲ ማህተም ደብዳቤ ይዘን የተንቀሳቀስ።
የቡኖ በደሌ አስተዳዳሪ ግን የሁለቱ ፓርቲዎች ጉዞ ዓላማ ያልተሳካው በራሳቸው ድክመት እንደሆነ ያምናሉ። አስተዳዳሪው አቶ ሻፊ ሁሴን ለአሜሪካ ድምጽ እንዳስረዱት ፓርቲዎቹ ከኦሮሚያ ክልላዊ መንግስት የተጻፈ ደብዳቤ መያዝ ነበረባቸው።
የተነጋገርነው ምንድነው ከኛ ተጠርነታችን ለክልል ነው። ለክልሉ በቀጠር ደብዳቤ ይዛችሁ መምጣት ነበረባችሁ እንላላችሁ። ክልል ደብዳቤ ይዘው ስላልመጡ እናስተናግዳቸው አልቻለም።
ቀጥረውን ነበር አቶ ሻፊ፣ በኋላ ላይ ጭራሽ ስልካችንም አይነሳም ስንሄድም አላገኘናቸውም ነው የሚሉት እነሱ።
ሲጀመር ቀጠሮ ይዘው ነው መምጣት ነበረባቸው።
መጀመሪያም አዲስ አበባ እያሉ ደውለው ማለት ነው።
ትላንት ጠዋት ነው መጣ ነው ያሉት። ትላንት ጠዋት ሌላ መድረክ ነበረኝ። በቀጥታ የተገናኙት ከዞኑ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ኃላፊ ጋር ነው።
ከአቶ ለይኩን ጋር ማለት ነው።
ከአቶ ለይኩን ጋር እኔ ስብሰባ ላይ የቆየሁት 8:30 ነው። ለምሳ 8:30 ወጣሁ። ልክ 8:30 ወጥቼ ምሳዬን በርቼ ሰዓት ከሀያ 3:30 አካባቢ አግኝቻቸዋለሁ። አግኝቻቸው ደብዳቤያችሁን አምጡ ነው ያልኳቸው። ደብዳቤ ከክልል አላመጣንም። ኦኬ፣ ከክልል ካላመጣቸው ድረስ ማ ላስተናግዳቸው አይችልም።
ለምሳሌ አሁን ለተጎጆቹ ወይ ደግሞ እዛ ለተፈናቀሉም ሊሆን ይችላል ድጋፍ የሚያደርጉ የተለያዩ አካላት አሉ። ሁሉም ድጋፍ ለማድረግ ሲፈልጉ በክልል በኩል ነው የሚመጡት?
ይሄ ነገር ቤዚካሊ በክልሉ መንግስት ነው እየተመራ ያለው። ከክልል የመጡ አመራሮች አሉ። ከእነሱ ጋር ሆነን ነው ጉዳዩን ወደነበረበት እየመለስን ያለ ነው። እና እርዳታ ያደርጉ ለመነጋገር በደንብም ለመነጋገር ሰፊ ውይይትም ለማድረግ አመጣጣቸው ነው። አንድ ደብዳቤ አምጡ ነው ያልኳቸው። ምናልባት ከዛ ደውላችሁ ማግኘቸው ብያቸው ነበር። ደውሎ የሚያገኛል መሰለኝ። ይህን አሰራር ተከትሌ ነው ይሄድናል።
በኦሮሚያ ክልል ቡኖ በደሌ ዞን አንዳንድ አካባቢዎች በተከሰተው ግጭት ጉዳት መድረሱ የሰው ህይወትን መጥፋቱ ይታወሳል። በዚሁ ግጭት እጃቸው እንዳለበት የተጠረጠሩ 245 ሰዎች በቁጥጥር ስር መዋላቸውን ክልሉ ሰሞኑን አስታውቋል። ከአማራና ከኦሮሚያ ክልሎች እንደዚሁም ከፌዴራል ተቋማት የተውጣጡ አመራሮች በአካባቢው ጉብኝት ማድረጋቸውም በአገር ውስጥ የመገናኛ ብዙሃን ተጠቅሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። ክቡራትና ክቡራን አድማጮች ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም የተለያዩ መረጃዎችን ይዞ 24 ሰዓት አገልግሎት ይሰጣል። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ አስተያየቶቻችሁን፣ ሐሳቦቻችሁን አንሸራሽቡ። ዝግጅቶቻችንን ማግኘት ትችላላችሁ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይም ታገኛላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ32 ደቂቃ ሆኗል። ዋሽንግተን ዲሲና አካባቢዋ ከቀኑ 8 ሰዓት ከ32 ደቂቃ ነው። ለጥያቄው መልስ የፕሮግራም መልእክት አለን።
ከቅርብ ጊዜያት ወዲህ በኢትዮጵያ የተለያዩ አካባቢዎች የሚሰማው የሕይወት መጥፋትና ንብረት መውደም እጅግ አሳሳቢ ደረጃ ላይ ደርሷል። በሶማሌ ክልልና ኦሮሚያ፣ በቤንሻንጉልና ኦሮሞ፣ በቡርጂና ጉጂ፣ በአማራ ክልልና አፋር፣ አሁን በቅርቡ ደግሞ በኦሮሚያ በበደሌ፣ በአምቦ፣ በነቀምቴ የጠፋ ሕይወት ኢትዮጵያ ወዴት እየሄደች ነው የሚል ጥያቄ የሚያስነሳ ሆኗል። ከነገ በስቲያ ሐሙስ ምሁራንና ከተቻለም ባለሥልጣናትን አቅርበን እናወያያለን። እጥር ምጥን ያሉ ጥያቄዎቻችሁን እስከ ነገ ረቡዕ ምሽት በተዘዋዋሪ ስልክ መስመራችን 2022059942 የውስጥ መስመር 14 ሁሌ የምትደውሉበት ነው። እንዲሁም ደግሞ በኢሜይል ሆን አት ቪኦኤ ኒውስ ዳት ካም ላኩልን። ለጥያቄዎቻችሁ የምንጋብዛቸው ምሁራን መልስ ይሰጣሉ። ለጥያቄው መልስ በተሰኘው ፕሮግራማችን
ጥያቄዎቻችሁን በቀጥታ ማቅረብ የምትፈልጉ አድማጮቻችንም በተጠቀሱት መስመሮች በስልክ ወይም በኢሜይል የስልክ ቁጥሮቻችሁን ብትልኩልን ደውለን ጥያቄዎቻችሁን በቀጥታ ለተወያዮቹ እንድታቀርቡ እንጋብዛለን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። የገዢው ፓርቲና የተቃዋሚዎች ድርድር የተከታዩ ዘገባ ርዕሰ ጉዳይ ነው።
የኢትዮጵያ የምርጫ ስርዓት አሁን ካለው የአብላጫ ድምፅ አሰራር ይልቅ ከተመጣጣኝ ውክልና ጋር የተቀየጠ ቢሆን መራጮች የሚሰጡት ድምፅ የበለጠ ዋጋ እንደሚኖረው የተቃዋሚ መሪዎች ተናግረዋል። የኢትዮጵያ ፓርላማ ቀጣይ ቅርጽም የተለየ እንደሚሆን ተስፋ አድርገዋል። በኢህአዴግና በሀገር አቀፍ ፓርቲዎች መካከል እየተካሄደ ያለውን ድርድር መነሻ ያደረገው እስክንድር ፍሬው ተከታዩን ዘገባ አጠናቅሯል።
የኢትዮጵያ የምርጫ ስርዓት የአብላጫ ድምፅ የምርጫ ስርዓት መሆኑ በህገ መንግስቱ ተጠቅሷል። በአገሪቱ ካሉ 547 የምርጫ ክልሎች አንደኛ የሆኑ የሚያጠናቅቁ እጩዎች ብቻ ፓርላማ የሚገቡበት። በኢህአዴግና በአገር አቀፍ ፓርቲዎች መካከል እየተካሄደ ባለው ድርድር ግን ይህ የምርጫ ስርዓት የተመጣጣኝ ውክልና ስርዓት ከሚባለው ጋር እንዲቀየጥና እንዲተገበር የአብዛኛዎቹን ይሁንታ አግኝቷል። ቅይት ትይዩ የምርጫ ስርዓት በሚል ስያሜ የሚቀረው ነገር አዲስ በሚጨመረው የተመጣጣኝ ውክልና ስርዓት የሚያዙት የፓርላማ ወንበሮች ቁጥር ስንት ይሆኑ በሚለው ላይ ከስምምነት መድረስ ነው። ኢህአዴግ በአገሪቱ ፓርላማ ከሚገኙት ወንበሮች 15 ከመቶ አዲስ በሚጨመረው የተመጣጣኝ ውክልና የምርጫ ስርዓት መሰረት እንዲያዙ አቋሙን ይፋ አድርጎ እየተከራከረ ነው። ራሳቸውን 11 ብለው የሚጠሩት የተለያዩ ተቃዋሚ ፓርቲዎች ግን በተመጣጣኝ ውክልና ስርዓት የሚያዙት ወንበሮች ከአጠቃላይ የፓርላማ ወንበሮች 40 ከመቶ እንዲሆኑ ይፈልጋሉ። አዲስ የሚጨመረው የተመጣጣኝ የውክልና ስርዓት አሰራር ፓርቲዎች ባገኙት የመራጮች ቁጥር መጠን የፓርላማ ወንበሮችን እንዲከፋፈሉ ያስችላል። በዚህ መንገድ በሚያዙ የፓርላማ ወንበሮች ቁጥር ላይ ከስምምነት ባይደረስም ታዲያ በከፊልም ቢሆን እንዲኖር መፈለጉ በራሱ በአዎንታዊ ጎኑ የሚታይ መሆኑን የተቃዋሚ ፓርቲ መሪዎች ተናግረዋል። ራሳቸውን 11 ብለው ከሚጠሩት ፓርቲዎች አንዱ የሆነው የመያድ ምክትል ሊቀመንበር አቶ ሙሉጌታ አበበ ይህንኑን ያንጸባረቁት
የምርጫ ስርዓቱን መቀየር በራሱ አንድ ታሪካዊ ነው። እስካሁን ድረስ ኢህአዴግ ሲጠቀምበት የቆየው አብላጫ የምርጫ ስርዓት ተጠቃሚ ሲያደርግ የነበረው አንዱን አካል ብቻ ስለነበረ ስርዓቱን በራሱ መለወጥ ችግሩን ነቅሶ አውጥቶ አንድ ታሪካዊ ለህዝብም ጠቃሚ ስራ ነው ብለን እናምናለን።
ምንድን ነው ዋስትናው? ተቃዋሚዎች እንዲገቡ ስለማስቻሉ ይሄ ቅይት ትይዩ ከገዢው ፓርቲ ውጭ ያሉ ተወዳዳሪዎች እንበለው ወይም ተቃዋሚዎችን ጨምሮ የግል እጩዎችም ሌሎችም ሊሆኑ ይችላሉ። ምንድን ነው ዋስትናው? ይሄ ተግባራዊ ስለተደረገ ብቻ ይገባሉ ማለት ይቻላል ወይ?
ዋስትናው ምንድን ነው? ሁለቱም አንደኛ በአብላጫ ድምፅ ያሸነፈ ተቃዋሚው እንደሚያሸንፍ ምንም ጥርጥር የለውም። በአብላጫ ድምፅም በአብላጫ ድምፅ ያሸነፈው አካል ፓርላማውን የመቆጣጠር እድል ይኖረዋል። በፕሮፖርሽናሉ ደግሞ በቅይት ትይዩ የምርጫ ስርዓት ሲሆን የተሸነፈውም ድምፅ ተሰብስቦ የፓርላማ ወንበር ባለቤት ነው የሚሆነው። ድምፆች ተሰባስበው ዋጋ ስላላቸው ከዚህ በፊት ዋጋ ያልነበራቸው ድምፅ ኢህአዴግ በፈለገው መጠን ደረጃ እየሰጠ ያስቀምጣቸው የነበሩትን ይቀንሳቸዋል። የሚባክን ድምፅ አይኖርም ብለን ነው የምናምነው እና ይሄ የሚባክን ድምፅ ከሌለ ደግሞ ፓርላማው የሁለቱም አካል ይሆናል ማለት ነው። ገዢው ብቻ ወይም በአብላጫ ድምፅ ያሸነፈው አብላጫ ድምፅ ባይዘው የገዢው ፓርቲ ብቻ ነው ብለን አናምንም እኛ። አብላጫ ድምፅ ለሱ ተመጣጣኝ ውክልና ለተቃዋሚ አድርገው የሚያስቡ ሰዎች አሉ። ይሄ ስህተት ነው። የምርጫ ስርዓት ነው የምንቀይረው እኛ። በአብላጫ ድምፅ የሚያሸንፍ ተቃዋሚ መንግስት ይመሰረታል። በአብላጫ ድምፅ የሚያሸንፍ ተቃዋሚ ወንበር ይኖረዋል። በአብላጫ ድምፅ በ97 ያሸነፍ ነው በአብላጫ ድምፅ ነው፣ በዚህ አይደለም። በአብላጫ ድምፅ የተሸነፈው አካል ደግሞ አንድ ላይ ሆኖ ድምፆች ተሰብስበው የምክር ቤቱ ባለቤት ይሆናል ማለት ነው።
የእነዚሁ የ11ዱ ፓርቲዎች ስብስብ አባል የሆነው የአንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር አቶ ትዕግስቱ አወሉ እንደሚሉት ደግሞ እስካሁን እየተተገበረ ያለው የአብላጫ ድምፅ ስርዓት አሳታፊ አይደለም።
ይሄ የአብላጫ ድምፅ ጠቅላይና አግላይ ነው ማለት የአሸናፊ ይጠቀልላል፣ አሸናፊው ደግሞ ያው ይገለላል ማለት ነው።
በየምርጫ ክልሉ አንደኛ ሆኖ ያጠናቀቁ እጩዎች ብቻ ናቸው ፓርላማ የሚገቡት ነው
ማለት ነው። ለምሳሌ 100 መራጭ ቢኖር በአንድ ምርጫ ክልል ውስጥ 30 ያገኘው ትልቁ ከሆነ እሱ ያገኛል። 70 ድምፅ ግን ውድቅ ነው ማለት ነው።
70ውን ተከፋፍለው ሌሎች ፓርቲዎች ቢይዙት
ውድቅ ነው ማለት ነው። ስለዚህ ጠቅላይና አግላይ ነው የምንለው እኛ ግምገማ። አሁን ግን ትልቁ የቅይጥ የምርጫ ስርዓት አድቫንቴጁ ድምፆች ይወክላሉ ነው። በሚሰጠው ፕሮፖርሽን መሰረት በየደረጃው ያገኝ። ምክንያቱም የራሱ የሆነ ፎርሙላ አለው፣ የራሱ የሆነ አሰራር አለው፣
የራሱ የሆነ ቀመር አለው። ሁሉም ፓርቲ ወይም ደግሞ እጩ በሚያገኘው ድምፅ መጠን
እና ለምሳሌ አሁን እኛ የተቀበልነው ወይም እንደ ድርድር የተስማማ ነው ሄር ኮታን ነው የተስማማ ነው። ይሄ ማለት ያው ያለው ድምፆቹን ላለው ወንበር ተካፍለው የአንድ ወንበር ዋጋ ይሰላል። በዛ ወንበር ዋጋ የመጀመሪያ ክፍፍል ይደረጋል። ከዛ ተከፋፍሎ ቀሪ ድምጾች ካሉ እነሱ ደግሞ በላርጀስት ሪማይንደር አፕሮች በሚባለው ሜተድ በሚባለው ደግሞ ይከፋፈላሉ። ስለዚህ
ኢትዮጵያ ዛርነው የኢትዮጵያ ፓርላማ በህገ መንግስቱ እንደተቀመጠው 547 መቀመጫዎች አሉት። እስካሁን 547ቱን ሲያዙ የቆዩት ያብላጫ ድምጽ የምርጫ ስርዓት በሚባለው ነው። ኢትዮጵያ ውስጥ 547 የምርጫ ክልሎች አሉ። በየምርጫ ክልሉ የተሻለ ድምጽ ወይም አንደኛ ሆኖ ያጠናቀቀ ሰው ነበር ፓርላማ የሚገባው። እስካሁን አሁን እናንተ የተስማማችሁበት ባላችሁት በቅይት ዩ 547 ይጨምራል፣ ወንበር ይጨምራል የሚልም ነገር አለ። እሱ ላይ አብራሩልኝ።
እንግዲህ ተመጣጣኝ ውክልና ወንበሮች ተጨማሪ ይሆናሉ ነው። ይሄ ተጨማሪ የሚሆነው ወንበር የሚሰላው አሁን ባለው ወንበር ላይ በምንስማማበት የመቶኛ ስሌት ነው። በዛ መሰረት ከዛ መቶኛውን እናወጣና በላው ላይ ይጨምራል። ያ ፐርሰንት ማለት ነው። አሁን አልተስማማንም በመቶኛ ስሌት ላይ ገና ነው፣ ድምዳሜ ያደረስነው።
መቶኛ ስሌት ስትሉ ምኑን ማለት ነው?
የአብላጫ ድምፅን እና የተመጣጣይ ውክልና ድምፅ። ምክንያቱም ቅይጥ ስለሆነ
ምክንያቱም አሁን ተቃዋሚዎቹ 11ቹ በተለይ አብዛኞቻችሁ ማለት ይቻላል 40% በተመጣጣኝ ውክልና 60% በአብላጫ ድምፅ የምርጫ ስርዓት ይያዝ የሚል አቋም ይዛችኋል። ገዢው ፓርቲ ኢህአዴግ 15% በተመጣጣኝ ውክልና የተቀረው 85% በአብላጫ ድምፅ ይያዝ እያለ እሱን ነው እያሉኝ ያሉት።
አዎ እሱን እያልኩ ነው ያለሁት። እኛ አሁን 15% የታሰበውን የተዘጋውን ምህዳር ያሰፋል ብለን አናስብም ነው የተመከራከሪያችን።
83 ወንበር ብቻ ስለሚጨምር ነው እንግዲህ ኢህአዴግ ተደራዳሪዎች እንዳሉት 83 ወንበር ይጨምራል 15% ከጸደቀ።
እኛ ደግሞ 40% ቢጸድቅልን 220 ወንበር ያላነሰ ይጨምራል።
ሲደመር 547 ማለት ነው።
ሲደመር 547 በሌላ መንገድ 767 ማለት ነው። በሌላ መንገድ
የአብላጫ ድምፅና የተመጣጣኝ ውክልና ስርዓት አንድ ላይ ሆነው የሚፈጥሩት ቅይት ዩ የምርጫ ስርዓትና የኢትዮጵያ ፓርላማ ቀጣይ ቅርጽ። ከተቃዋሚ ፓርቲ መሪዎቹ ጋር ያደረግኩት ውይይት አልተቋጨም። በሌላ ዘገባ እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁኝ እስክንድር። ወደ ተከታዩ ዝግጅት እናልፋለን። ሐኪሙን ይጠይቁ።
ሐኪሙን ይጠይቁ ለምሽቱ በሕክምናው ቋንቋ በእንግሊዝኛ አንቲሶሻል ፐርሶናሊቲ ዲስኦርደር ማኅበራዊ ሕይወት ጠል ወይም ሰው ጠል የተክለ ሰብዕና መዛባት ወይም ቀውስ ልንለው እንችል ይሆናል በአማርኛ አንቲሶሻል ፐርሶናሊቲ ዲስኦርደርን እና ይህንን በዚህ ስም የሚታወቅ የአእምሮ ሕመም ዙሪያ ላይ የሚያተኩር ነው ዛሬ ሐኪሙን ይጠይቁ የሚያቀርብልን። በተከታታይ በሚቀርቡ ዝግጅቶቻችን የህመሙን ምንነት፣ አይነተኛ መለያዎች፣ መንስኤ፣ መከላከያና የህክምና አማራጮችን ጨምሮ በተከታታይ ይመለከታል። ሙያዊ ትንታኔውን የሚሰጡን ፕሮፌሰር ዮናስ እንዳለገዳ በዚህ በዩናይትድ ስቴትስ ታዋቂው የሜዮ ክሊኒክ የነርቭና የአእምሮ ሐኪም ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ፕሮፌሰር ዮናስን ያወያየው። ወደ ዝግጅቱ።
ዶክተር ዮናስ እንዳለገዳ የሐኪሙን እየጠየቁ ቤተኛ ኖት። ካገኘኖት ጥቂት ወራት ሆነዋል። በድጋሚ እንኳን አድማጮች ጥያቄዎች ለእርሶ ወደሚልኩበት ፕሮግራም ተመልሰው መጡ።
በጣም ደስ ይለኛል። አመሰግናለሁ አሉላ።
የዛሬው የሐኪሙን ይጠይቁ ምናልባትም ለብዙዎቻችን በቅርብ የምናውቀው የማይመስል ነገር ግን ቅርባችን ያለ የሚመስል አንዳንዴም በዘወትር ሕይወት ውስጥ ሊገጥም የሚችል ከህመምነት የሚፈረጅ የሰው ጠባይ ነው ውይይት የተመረጠው። እጅግ በጣም አዋኪነት ያለው ጠባይ የሚያሳዩና ዝንባሌያቸው ያ የሆነ ሰዎች ከመጥፎ ጠባይ ባሻገር በህመምነት የሚፈረጅ መሆኑን የህክምና መዛግብቱ ይተርካሉ። ለመሆኑ ይሄ በእንግሊዝኛው የህክምና አጠራር አንታይ ሶሻል ፐርሶናሊቲ ዲዞርደር የተባለው ህመም ነው ተብሎ የተፈረጀው ጠባይና ዝንባሌ ምን ይሆን? ዶክተር ዮናስ ምንነቱን ከመረዳት ብንጀምር።
በጣም ጥሩ። ዋናው መመዘኛው ይሄ ከመጠን ያለፈ አጉራ ዘለል ጠባይ፣ ሌሎችን ሰዎች ክፉኛ አደጋ ላይ ማድረስ እስከ መግደል ድረስ ያለምንም ቅሬታና የህሊና መረበሽ ህግ መጣስ፣ ያለምንም ህሊና መረበሽ ንብረት ማውደም ያለምንም ቅሬታ፣ እንደዚህን አይነት ጠባይ ያለው ሰው ነው እንግዲህ አንቲ ሶሻል ፐርሶናሊቲ ዲስኦርደር ይሉታል። ይሄ እንግዲህ መመዘኛ ያለው እነዚህን በሙሉ በማየት ነው ይህንን መለካት የሚቻለው። ነገር ግን አንድ ማወቅ ያለብን ነገር በህክምናም ይሁን በማንኛውም ሙያ በእንግሊዘኛ ካቴጎሪካል ክላሲፊኬሽን ይሄ አለ ወይም የለም ይሄ ነገር የሚለው በእኛ ግምት ጠበብ ያለ አመለካከት ነው እና ጥሩ ነው የሚባለው በአሁኑ ጊዜ በአጠቃላይ ይሄ ስፔክትረም ከአንዱ ጫፍ እስከ ሌላው ጫፍ ያለውን በሰፊው ማየት። ለምሳሌ ያክል አሁን አንድ መለኪያ አለ፣ የሚኒሶታ የሰውነ ልቦና መለኪያ ወይም በእንግሊዘኛ ሚኒሶታ መልታፌዚክ ፐርሶናሊቲ ኢንቨንቶሪ ይባላል MMPI። በዛ መለኪያ መሰረት በአንዱ ጫፍ አንድ ሰው ሐሳቡን ሌሎች እንኳን ሲቃወሙት በልበ ሙሉነት መግለጽ መቻል፣ አዲስ ሐሳብ ይዞ ህብረተሰቡን ወይም አካባቢውን በማንቀሳቀስ እንዲያምጽ ማድረግ ወይም ይሄ በድሮ ቋንቋ እንደ አብዮተኛ እንግዲህ ሬቮሉሽነሪ ነን ኮንፎርሚስት የሚባለው በአንድ በኩል አለ። እንደዚህ አይነት ሰዎች በሳይንስም በህብረተሰብ ኑሮም በነጻ ውጭነት በተለያየ መንገድ ብዙ አስተዋጽኦ አድርገዋል። ይሄ እንግዲህ በአንዱ ጫፍ ያለው
ለውጥ ፈላጊነታቸው ከመልካም ነገር ጋር የተያያዘ ነው። አሁን እየነገሩን ያሉት በሌላው ጫፍ የሚገኙት
እነሱ ናቸው። እና በዚህ በሚኒሶታ ተመለከተ መሰለት ከዚህ በአንድ አጽናፍ ይሄ ሲሆን ከሌላኛው የመጨረሻው አጽናፍ ደግሞ ያለምንም ቅሬታ ሌላውን ሰው ማጥቃት፣ ማሰቃየት፣ ሌሎችን ሰዎች ያለምንም ቅሬታ መጠቀም፣ ሌላው ላይ በእንግሊዘኛ callous or cynical እና disrespectful ሌላውን አለማክበር፣ መናቅ፣ ማዋረድ፣ ከልክ በላይ ከልክ ያለፈ ጥላቻ ለሌሎች ሰዎች ማሳየት እና ህግ መጣስ ከመጤፍ የማይቆጥሩ እና ስሜታቸውን መቆጣጠር የማይችሉ እንደው በአፋቸው ላይ የመጣውን መልቀቅ፣ እንዲህ አይነት ባህሪዎች ነው እንግዲህ አንቲ ሶሻል ፐርሶናሊቲ ዲስኦርደር።
መልካም ዶክተር ዮናስ፣ የጤናማ አስተሳሰብ ሁኔታ ውስጥ ሊመደቡ የሚችሉ ነገር ግን ጠንከር ያሉ ዝንባሌዎች መለየት እንዳያዳግተን ጭምር የሚኒሶታ መመዘኛ ያሉትን ጠቅሰዋል። ጸጸትና ሀፍረት የሌላቸው ክፉና ደግ የማይለዩ ለሌሎች ክብር የማይሰጡ የሚያዋርድ አይነት ጠባይ ያላቸውን ቀደም ብሎ የገለጿቸውን ሁኔታዎች ሰዎች ከክፉ ጠባይ በምን መለየት ይችላሉ? ቀደም አጽንኦት የሰጡት በጣም በተጋነነ መልኩ እነኝ የሚታይባቸው መሆኑን ግልጽ ለማድረግ፣ በአንጻሩም ደግሞ ሰዎች መልካም ጠባይ የሌላቸውን ሰዎች ሁሉ በዚህ ህመም ባለቤትነት እንዳይፈርጁም ጭምር።
እሱ በዛን ጥንቃቄ ያስፈልጋል። በእውነቱ በእኛ ሙያ አንዱ ዋናው የስነ ምግባር ኃላፊነት በእውነቱ ሰውን አላግባብ ይሄ ነው ብሎ ካፔላ መለጠፍ የስነ ምግባር መመሪያዎች የሚከለክሉት ነው፣ ትክክልም ነው። አንደኛ ነገር እኔ ለምሳሌ አንድን ሰው ይሄ አለው ለማለት መጀመሪያ ቁጭ ብዬ መመርመር አለብኝ። ያልኩን የሚኒሶታ መለኪያ ማለት አለብኝ። መረጃ ከግለሰቡ ከቤተሰቡ ከተለያየ ማግኘት አለብኝ ማለት ነው። ብዙ ጊዜ ይህን የሚያዩት ፎረንሲክ ሳይኮሎጂስት ወይም ፎረንሲክ ሳይኪያትሪስት የሚባሉት ናቸው። አንዳንዴ ይሄ አንቲ ሶሻል የሆነ ወንጀል ይሰሩና ከዛ በኋላ ወይ ሲታሰሩ ወይ ያን ነገር ሲሆን ነው ምርመራ የሚደረግላቸው። ከዛ ወደኋላ መለስ ብሎ ሲታይ በህፃንነታቸው ወይ የቤት እንስሳ አንገት ጠምዝዘው የሚገሉ እንዲህ አይነት ነገር እስከ ኋላ ድረስ የሚሄድ አለ። ይሄ ሁሉ ምርመራ ይደረጋል። ብዙ ጊዜ እንኳን ይሄንን እውነት ለመናገር እኔ እንደዚህ አይነት በሽተኞች አላይም። ለነገሩ በአንዳንድ ሰዎች ግምት ከጂኔቲክ
ከዘር ከቤተሰብ ሊወረስ የሚችል
ባት የሚል ግምት አለ። መቼም ያው እንደምታውቀው ነው ይሄ በዘር የሚወረስ ነገር ከአንዳንድ በሽታ በስተቀር ለምሳሌ እንደ ሃንቲንግተን ዲዚዝ እንደዚህ ከመሳሰሉት በስተቀር እንደዚህ አባቱ ወይ አያቱ ወይ እናቱ ወይም አያቱ ስላለው ይሄ በሽታ ይኖራል የሚለው በጣም በጣም ለትንንሽ በሽታ ነው የሚያገለግለው። ግን በአጠቃላይ ምናልባት አንቲ ሶሻል ትንሽም ቢሆን የባዮሎጂካል ምክንያት ሊኖረው ይችላል። ዋናው ግን ሳይኮሎጂካል ሶሻል ሊሆን ይችላል የሚል ግምት አለ። ዋናው ነገር እንደምሰው በደንብ መመርመር እና መረጃ ረዥሙ ሎንጊቱዲናል ሂስትሪ ከኋላ ድረስ ሄዶ ሰብስቦ ነው ይሄ ነገር እንዲህ ነው ይሄ ሰውዬ ያለው ማለት የሚቻለው። ነገር ግን አንቲ ሶሻል ፐርሶናል ዲስኦርደር ሰማለሁ፣ ከላይ ከላይ የሚባለው የዚህ ሀገር መሪ ወይ የዛ ሀገር መሪ አንቲ ሶሻል ነው ይሉኛል። አልመረመርኩትም ነው
ይሄ ምናልባትም ተከታይ ጥያቄ ይጋብዛል። ይሄ የማንነት ጉዳይ በእንዲህ ያለው ህመም ሁኔታ በሚፈረጅበት ጊዜ ብቻም ሳይሆን ማንነት በራሱ የብዙ ነገሮች ቅንብር ወይም ውህድ ቅመም እንደመሆኑ አስተሳሰብን፣ አመለካከትን፣ ስሜትን፣ ጠባይን የሚጨምር እንደመሆኑ አካባቢ ለዚህ ሊያዋጣ የሚችለው ነገር አለ ወይ? አንድ ሰው የሚያድግበት አካባቢ ቅድም ከገለጿቸው ምክንያቶች በተጨማሪ በቤት ውስጥ በተረበሸ ሁኔታ ውስጥ የሚያድግ ልጅ ወይ የሌሎች ተጽዕኖ ወይ አስተዳደግ እዚህ ላይ የሚኖራቸው ሚና ይኖር ይሆን?
የዚህን ጥያቄ መልስና ሌሎችም ማብራሪያዎችን ይዞ አሉላ በተከታዩ ዝግጅት ከእንግዳው ጋር ይመለሳል። ለዛሬ አመሰግናለሁ። ንግድና ምጣኔ ሀብት ተከታዩ ዝግጅት ነው።
ንግድና ምጣኔ ሀብት የዓለም የገንዘብ ድርጅት የአፍሪካ ምጣኔ እድገት ትንበያና የኢትዮጵያ የገንዘብ ፖሊሲን የተመለከቱ ዜና ከወቅታዊ የገበያ መረጃዎች ጋር አጣምሮ ሄኖክ ሰማዝጌር የሚከተለውን አዘጋጅቷል።
ሰላም ጤና ይስጥልኝ። እንደምን ሰነበታችሁ? የአፍሪካ ምጣኔ እስከ ዛሬ 3 አመት ድረስ በፍጥነት ሲያድግ ቆይቶ መቀዛቀዝ አሳይቶ ነበር። አሁን ደግሞ ለማገገም እየተነሳ ነው ይለናል የዓለም የገንዘብ ድርጅት IMF። ኢትዮጵያስ? በተለይ የቀጣዩ ዓመት የእድገት ትንበያ፣ የውጭ ምንዛሬ ማስተካከያና የዋጋ ግሽበት እንመለከታለን። ጤፍ ደግሞ ከ1800 እስከ 2600 ብር በኩንታል ሲሸጥ፣ ማባያው የሽሮ አተር እስከ 1700 በኩንታል ተሽጧል። ከሀገር ምጣኔ እስከ ቤተሰብ ምጣኔ የዛሬ የንግድና ምጣኔ ሀብት አትኩሮት ይሆናል። አብራችሁን ቆዩ። የአፍሪካ አጠቃላይ ምጣኔ ሀብት ከ500ኛ ከፍ ባሉ ፈጣን እድገት ጎዳና ላይ የሰነበተ ቢሆንም ባለፉት 3 ዓመታት ግን ዝግመት ታይቶበታል። ባለፈው ዓመት 2.6 ከመቶ ማደጉን ነው የዓለም የገንዘብ ድርጅት IMF የሚናገረው። በቀጣዩ ዓመት እድገቱ የ3.5 ከመቶ እንደሚሆን የIMF የአፍሪካ ስራ አስኪያጅ አበበ አይምሮ ስላሴ ይናገራሉ። ሆኖም በተለይ አጠቃላይ አህጉራዊ እድገቱን ከተተነበየው በበለጠ ከፍ ለማድረግ ብዙ ስራ እንደሚጠበቅ በማስረዳት
the policy environment to get growth back up to the 5-6% we need to make a dent on significant
የምጣኔው እድገት ወደ ነበረበት ከ5 እስከ 6 ከመቶ እድገት እንዲመለስ ብዙ ስራ ይጠይቃል። እድገት የሚያሳልጡ ፖሊሲዎችን ማውጣትም ብቻ ሳይሆን በብቃት መተግበር፣ ድህነትን ለመቀነስ የተያዙ ጥረቶችን ወደፊት ለማሳካት ወሳኝ መንገድ ይሆናል።
የዓለም የገንዘብ ድርጅት የተለያዩ የአፍሪካ ምጣኔዎችን አጥንቶ ባወጣው ዘገባ መሰረት የመንግስት የልማት ድርጅቶች የምጣኔ ሀብት ተሳትፎ ከአጠቃላይ የሀገር በጀትና የገንዘብ ምጣኔ ጋር በቀጥታ መገናኘቱ የመንግስትን ብድር ከፍ አድርጓል። ይህም የግሉን ዘርፍ ተወዳዳሪነት ማቀጨጭ ብቻ ሳይሆን የበጀት ፈተናዎች አሉት ይላሉ።
We have seen public debt go up from around 34% in 2013 to 48%.
የመንግስት ብድር በ2013 የአውሮፓውያኑ ዘመን ከነበረበት 34 በመቶ ባለፈው ዓመት ወደ 48 ከመቶ አድጓል።
የዓለም የገንዘብ ድርጅት የአፍሪካ ምጣኔ በ3.6 ከመቶ እንደሚያድግ ሲተነብይ፣ የልማት ተቋማዎች በፍጥነት እንደሚያድጉ ከሚጠብቋቸው ሴኔጋልና ዩጋንዳ በተጨማሪ ኢትዮጵያ በ8.5 ከመቶ ታድጋለች ብሏል። የሀገሪቱ መንግስት በእርግጥ የሁለት ዲጂት እድገት በእቅዱ ማካተቱ የሚታወስ ነው። ባለፈው ሳምንት ለህዝብ ተወካዮች ንግግር ያደረጉት የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የሀገሪቱ ምጣኔ ሀብት በመልካም ሁኔታ ላይ እንደሚገኝ ገልጸው እድገቱም እንደሚቀጥል በቃል ብቻ ሳይሆን ተጨባጭ የፖሊሲ ትግበራዎች መፈጸማቸውን አስረድተዋል። በቅርቡ የኢትዮጵያ መንግስት ከወሰዳቸው እርምጃዎች አንዱ የወጪ ንግድን ያግዛል፣ ያሳልጣል በሚል ሳቤ የብር ምንዛሬ ዋጋ የወረደበት ጉዳይ ነው። የኢትዮጵያ ብሔራዊ ባንክ ብርን በ23 ብር ከ40 ሳንቲም ሲመነዘር የነበረውን ወደ 27 ብር ከፍ በማድረግ በ15 ከመቶ ዝቅ ብሎ እንዲመነዘር ሲወስን፣ ታዲያ ባለሙያዎች ውሳኔው የውጭ ንግድን ከማበረታታት ይልቅ ከዚህ በፊት እንደታየው የዋጋ ንረት ሊያመጣ ይችላል ሲሉ አስጠንቅቀው ነበር። መንግስቱ በፍጥነት የለም የዋጋ ንረት ዝቅ እንዲል ስራ ሰርተናል፣ አመቱ ሙሉ በአንድ ዲጂት ቆንጥጠን ይዘነዋል ሲል ተደምጦ ነበር። ሆኖም ዋጋዎች ወዲያውኑ ሲያሻቅቡ ተስተውሏል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በፓርላማ ለዚህ ሁኔታ መንግስታቸው ያቀደውን ሲያስረዱ
የብር የውጭ ምንዛሬ ተመን ከመጀመራችን በፊት በስቶክ ውስጥ የሚገኙ እህሎች እና ሸቀጦች ምንም አይነት ዋጋ ጭማሪ ሊደረግባቸው እንደማይችል የሚታወቅ ነው። በዚህ ላይ ስግብግብ ሆነው ዋጋ ለመጨመር የሚፈልጉትን ለመቆጣጠር የሚያስችል ምቹ ሁኔታ በመፍጠር ነው የጀመርነው። ስለዚህ ይህን መቆጣጠር የምንቀጥል ይሆናል ማለት ነው።
የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው። የሳምንቱ አንኳር የሀገርና አህጉራዊ ምጣኔ ዜናዎች እነዚህ ሲሆኑ፣ አሁን ደግሞ ወደ ሸማቹ የቤት ምጣኔ እንለፍ። ከአዲስ አበባ የእህል ነጋዴዎች ማህበር ባገኘነው መረጃ መሰረት አንድ ኩንታል ማኛ ጤፍ በ2600 ብር ሲሸጥ፣ ነጭ ጤፍ በተለያየ ደረጃ ከ2100 እስከ 2500፣ ሰርገኛ ደግሞ ከ1800 እስከ 1900 ብር በኩንታል ተሸጠዋል። ማባያው የሽሮ አተር ደግሞ በአዲስ አበባ ከ1600 እስከ 1700 ብር በኩንታል ተሸጠዋል። በቆሎ የደረቀው ማለትም የከረመው እርጥበቱ የወጣለት ከ950 ድብልቁ እስከ ነጩ 1100 ብር በኩንታል፣ ስንዴ የሀገር በቀሉ 1100፣ የእርዳታ ስንዴ ደግሞ 950 ተሸጠዋል። ገብስ በየአይነቱ ከ750 ብር ጀምሮ እስከ 950 ብር በኩንታል ተሸጠዋል። ከኢትዮጵያ ብሔራዊ ባንክ ባገኘነው መረጃ መሰረት አንድ የአሜሪካ ዶላር በ27 ብር ከ048 ሳንቲም ሲመነዘር፣ ዩሮ ደግሞ 31 ከ80 ፓውንድ 34 ከ15 ተመንዝሯል። ለምሽቱ ያዝናቸው የንግድና ምጣኔ ሀብት ዜናዎች እነዚሁ ነበሩ። ሳምንት በሌላ ዝግጅት እንገናኛለን። እስከዚያው መልካም ቆይታ።
አመሰግናለሁኝ ሄኖክ ንግድና ምጣኔ ሀብት ዘገባው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ጋና ውስጥ በቅድመ መኸር በየዓመቱ የሚደረገው የገበሬዎች፣ የሸማቾች፣ የአምራቾች፣ የመንግሥት ባለሥልጣኖች፣ የልማት አጋሮችና የገንዘባዊ ተቋሞች ስብስብ በትልቅነቱ ይታወቃል። የግል ዘርፍ መዋለ ንዋይን ያበረታታል። የእርሻ ንግድ እድገትንም ዘላቂ ያደርጋል። ዩኤስኤአይዲ በሚል አጽሮት የሚታወቀው የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት ከጋና መንግሥትና ከአግሪ ሃውስ ተቋም ጋር በመተባበር የወደፊቱን መግቡ በተባለው የዩናይትድ ስቴትስ እቅድ በኩል ስብስቡን ያስተባበሩት በበቆሎ በሩዝና በአኩሪ አተር ዙሪያ የንግድ ግንኙነት ለመገንባት ነው። በስብስቡ ከተገኙት መካከል የምግብና የእርሻ ሚኒስትር ዶክተር ሳግሬ ባምባንጊ፣ የሰሜን ክልላዊ ሚኒስትር የተከበሩ ሳሊፉ ሰይድ፣ የዩኤስአይዲና የጋና የእርሻ ቡድን መሪ ጄና ታችመን ይገኙባቸዋል። ታችመን ዝቅተኛ የእርሻ ይዞታ ላላቸው ገበሬዎች የኢኮኖሚ ዕድል ማስፋት ጠቃሚነት ላይ ጫና አድርገዋል። የጋና የእርሻ ንግድ መሠረት ለቀቅ እንዲልም አስገንዝበዋል። የቅድመ መኸሩ ስብስብ ከ1000 በላይ የሚሆኑ ከእርሻ ንግድ ጋር የተሳሰሩ ሰዎችን አሰባስበዋል። የስብስቡ ዓላማ በሀገሪቱ ዙሪያ ካሉት ባለድርሻዎች ጋር ግንኙነት በመፍጠር በእርሻ በኩል ስላሉት ዘመናዊ ቴክኖሎጂዎች ለመማር ነው። ተሳታፊዎቹ አንደኛው ከሌላው ትምህርት ቀስመዋል። በእርሻ ዘርፍ ስላሉት እድሎችና ተግዳሮቶችም ለይቶ ለማወቅ ችለዋል። የንግድ ተቋማት ስብሰባዎች እንዲካሄዱና የተሻሻሉ የእርሻ መሳሪያዎች የሚቀርቡበት አውደ ርዕይ እንዲካሄድ መንገድ ከፍቷል። የቅድመ መኸሩ ስብስብ የእርሻ ንግድ፣ የባለድርሻዎችና የግል ዘርፎች በህብረት አጋርነት መስርተው የኢኮኖሚ እድገትን ለማራመድ ስትራቴጂያዊ መዋለ ንዋይ ለመመደብ እንደ መድረክ ተጠቅመውበታል። ጋና ውስጥ የወደፊቱን መግቡ የሚለው ፕሮግራማችን የኢኮኖሚ እድልን የማስፋትና የእርሻ ምርትን የማበራከት ዓላማ እንዳለው ሚስታጅመን ገልጸዋል። 72600 ሄክታር መሬት ላይ ከ85000 በላይ የሚሆኑ ግለሰቦች የተሻሻለ ቴክኖሎጂን ተጠቅመዋል። የተሻሻሉ ቴክኖሎጂዎችን መጠቀም ከስልጠና ማግኘትና ከገበያ እርዳታ ጋር ተዳምሮ ከ120 ሚሊዮን ዶላር በላይ የሚያወጣ ምርት ለመሸጥ ተችሏል። የቅድመ መኸሩ የእርሻ ንግድ ስብስብ ለሰባት ዓመታት ያህል በየዓመቱ ሲደረግ ቆይቷል። የወደፊቱን መግቡ በሚል ፕሮግራም የዩናይትድ ስቴትስ መንግሥት የዓለም ረሃብንና የምግብ ዋስትና እቅድን ነው ያስተባበረው። ዩናይትድ ስቴትስ ከጋናና ከግል ዘርፍ ሸሪኮቿ ጋር በመስራት ለሀገሪቱ ሕዝብ እንዲሁም ለመላ አፍሪካ የኢኮኖሚ እድልና የእርሻ ምርት ለማስፋት በመስራቷ ኩራት ይሰማታል ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች ከመሰናባታችን በፊት ዘግይቶ የደረሰን አንድ ዜና ላሰማ። አስመራ ከተማ ውስጥ አህሪያ በሚባል አካባቢ የሚገኝ ዲያ አልእስላሚያ ትምህርት ቤት ተማሪዎችና ቤተሰቦቻቸው የተቃውሞ ሰልፍ አድርገው በፖሊሶች መበተናቸውን የተለያዩ ምንጮች ለአሜሪካ ድምፅ ተናግረዋል። ተማሪዎችና ቤተሰቦቻቸው የተቃውሞ ሰልፍ ያደረጉት መንግስት የትምህርት ቤቱን የትምህርት ይዘት ለመለዋወጥ በመሞከሩና አዲሱ የትምህርት ይዘትም ለእስላማዊ ትምህርት መንገድ ይዘጋል በሚል እንደሆነ ምንጮች ይጠቁማሉ። በተቃውሞ ሰልፍ ላይ የተኩስ ድምፅ ተሰምቷል የሚል ያልተረጋገጠ ወሬም አለ። ባለፈው ሳምንት የትምህርት ቤቱ ቦርድ ፕሬዚዳንት ሐጂ ሙሳ መሐመድ ኑር ታስረዋል ሲል አዋተ የሚባል ድረገጽ ዘግቦ ነበር።